ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ኢትዮጵያ ቻነል ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 19 2014 ዓመተ ምህረት ምሽት ስርጭታችን ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ተመልካቾች፣ የማስተናግዳችሁ ሰሎሞን አባተ ነኝ። ኮሮና ቫይረስን ለመቆጣጠር እየተደረገ ባለው ጥረት ምክንያት ባለፉት 2 ሳምንታት ተቋርጦ የነበረው የራዲዮ በቴሌቪዥንና የቴሌቪዥን ስርጭታችን አሁን ተመልሷል። ከራዲዮ አራቅንም ካጭር ሞገድ ስርጭታችን ነበረ። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። እንዲሁም በዌብና በማህበራዊ መገናኛዎችም ላይ አብረናችሁ ቆይተናል። ከዛሬ ጀምሮ ተመልሰናል። አብራችሁን ወደ ዛሬ ስርጭታችን ፕሮግራሞች ስመለስ የአማራ ክልል የመጠለያ ጣቢያዎችን እየዘጋ ነው።
ወንገርማን ዲጋን መጠለያ ጣቢያ 18 ሺህ ብር ተፈናቃይ ነው። ይህ ተፈናቃይ ሙሉ በሙሉ በመመለስ ነጻ ተገኝቷል። አሁን ይሄ ዲጋን መጠለያ ተዘግቷል ማለት ነው። እንደዚሁም ሞጣ የነበረ ተፈናቃይ ሞጣንም እንደዚሁ ወደ ቀያቸው በመመለስ ነጻ አድርገናል።
የአደጋ መከላከልና የምግብ ዋስትና ቢሮ ኃላፊ ናቸው አቶ ኢያሱ መስፍን ይባላሉ የሰማችኋቸው። እንዲሁም በተለይ በደቡብ ወሎ ዞን ትምህርት ቤቶች እየተከፈቱ ነው። እነዚህንና ሌሎችንም ዘገባዎችን በመጽሔት ይዘናል። አብራችሁን ቆዩ። ስርጭቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ አዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። ቴክኒሻኑ አል ሳንቶስ ነው። ለስቱዲዮ ድምፅና ምስል ቅንብር ራብ ማክሊን በመሳሪያዎቹ ላይ ይገኛል። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያውም እንዲሁ መሳሪያዎቿ ላይ አብራነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአማራ ክልል መንግስት በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት ምክንያት ለተፈናቀሉ ወገኖች ከፍቷቸው የነበሩ መጠለያ ጣቢያዎችን እየዘጋ መሆኑን አስታውቋል። እስከዛሬ ወደ 400 ሺህ የሚጠጋ ቁጥር ያላቸው ተፈናቃዮች ወደ ቀያቸው መመለሳቸውን የክልሉ አደጋ መከላከልና የምግብ ዋስትና ኮሚሽን ዛሬ ገልጿል። በሌላም በኩል የህወሓት ታጣቂዎች ወደ አማራ ክልል መግባታቸውን ተከትሎ ተቋርጦ የነበረው የመማር ማስተማር ሂደት ደሴ ውስጥና በኦሮሞ ብሔረሰብ አስተዳደር ዞን መጀመሩ ተገልጿል። ታጣቂዎች የመመገቢያ የማረፊያና የጦር መሳሪያዎች ማከማቻ እንዳደረጓቸውና ዝርፊያና ውድመት እንደተፈጸመባቸው የተነገረ ከ350 በላይ የመንግስትና የግል ትምህርት ቤቶች መሆናቸውም ተገልጿል። አድማጮቻችን፣ ዝርዝር ዘገባዎቹ በምሽቱ አብይ ርዕስና በዜና ትንታኔ ክፍለ ጊዜያችን ይቀርባሉ። የሶማሊያ ፕሬዝደንት መሐመድ አብዱላሂ መሐመድ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ በሶማሊያ የተካሄደ ያለው ምርጫ መመሪያ መሰረት እንዲካሄድ እያደረጉ አይደለም በሚል ከስልጣን አግደዋቸዋል። ይህንን ተከትሎ በሶማሊያ ፖለቲካዊ ውጥረት ነክሷል። በሶማሊያ ፕሬዝደንቱ ጠቅላይ ሚኒስትሩን ከስልጣን ማገዳቸው ህገ መንግስታዊ ነው ወይስ አይደለም የሚለው ሐሳብም አከራካሪ መሆኑ ተዘግቧል። ዓለም አቀፉ ማህበረሰብ ሁለቱ መሪዎች ወደ ድርድር እንዲመጡ ጥሪ ያቀረበ ሲሆን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መስሪያ ቤትም በጉዳዩ ላይ መግለጫ አውጥቷል። በአሜሪካ ድምጽ የሶማሊያ ክፍል ባልደረባ የሃሩን ማሩፍን የፖለቲካ ትንታኔን ጨምሮ ወቅታዊ የፖለቲካ ጉዳዮች ላይ ተጠናቀረውን ዘገባ ኤደን ገረመው በአጭሩ ታሰማናለች።
የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ በሀገሪቱ እየተካሄደ ያለው ምርጫ በመመሪያው መሰረት እያስፈጸሙ አይደለም፣ የሶማሊያ ብሔራዊ ንብረት የሆነ መሬትንም በህገወጥ መንገድ እየተቀራመቱ ነው በማለት በትላንትናው ዕለት ከስልጣናቸው እንዲታገዱ ማድረጋቸውን ፕሬዝዳንት መሐመድ አብዱላሂ መሐመድ ፎርማጆ ካስታ ካስታወቁ በኋላ ከተለያዩ አቅጣጫዎች ተቃውሞ እየተስተናገዱ ይገኛሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት በበኩላቸው ሁኔታውን የመሰንቀለ መንግስት ሙከራ ሲሉ በመጥራት የሀገሪቱ መከላከያ ትዕዛዝ ከኔ ሊቀበል ይገባል ሲሉ አሳስበዋል። ይሄ ሁኔታ ታዲያ በሶማሊያ ተጨማሪ የጸጥታ ስጋት ይፈጥራል በሚል በሀገሪቱ ውጥረት ነክሷል። በዚህ ጉዳይ ላይ የአሜሪካ ድምጽ የሶማሊኛ ቋንቋ ክፍል ባልደረባና በሶማሊያ ጉዳይ ተንታኝ ሃሩን ማሩፍ ፕሬዝዳንት ፎርባጆ በሀገሪቱ ህገ መንግስት መሰረት ይህን ማድረግ ይችላል ወይ በሚል ለቀረበለት ጥያቄ እንዲህ ሲል መልሷል።
Well, the constitution of Somalia
is የሶማሊያ ህገ መንግስት በዚህ ጉዳይ ላይ ግልጽ የሆነ ነገር የለው ወይንም ይህንን ጉዳይ በቀጥታ ይመልሰው። ነገር ግን በፕሬዝዳንቱ ጠቅላይ ሚኒስትር የመሾም ስልጣንን ያጎናጸፈ ነው። ይሁንና ጠቅላይ ሚኒስትሩን በተለያዩ ምክንያቶች ለማባረር ስልጣን ያለው ፓርላማው ነው። የፓርላማው የስራ ጊዜ ደግሞ ልክ የዛሬ አመት በጎርጎሳውያኑ ታህሳስ 2020 ላይ አብቅቷል። ይሄ ደግሞ ፕሬዝዳንቱን ጨምሮ ጠቅላይ ሚኒስትሩም ሆነ ሁሉም ባለድርሻ አካላት ወደ ምርጫ የገቡበት የሽግግር ወቅት ነው። ስለዚህ ቀጥተኛ የሆነ መልስ የለውም።
ዓለም አቀፉ ማህበረሰብ ከተቀደለት የጊዜ ገደብ ውጪ እየተጓተተ ያለውን የሀገሪቱ ምርጫ ለማሳለጥ ሁለቱ አካላት እንዲወያዩ ጥሪ ያደረገ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትላንት ሌሊት በትዊተር ገጻቸው ላይ የሚኒስቴር መስሪያ ቤቱን ሐሳብ ያስተዋወቁ ሲሆን ዩናይትድ ስቴትስ በተፈጠረው ሁኔታ ስጋት ውስጥ መግባቷና ሁለቱ ባለስልጣናት ፓስቸኳይ ተሰባስበው እንዲመክሩና የተጀመረው ምርጫ በተሳለጠ ሁኔታ እንዲፈጽሙ ሀገራቸው ድጋፍ እንደምታደርግ አስተውቀዋል። በሌላ በኩል የዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ በትዊተር ገጹ ላይ ባሰፈረው መልእክት ዩናይትድ ስቴትስ ጠቅላይ ሚኒስትር ሮብሊን በማገድ ሶማሊያ ወደ ሰላም የምታደርገውን ጉዞ ለማደናቀፍ የሚደረግ ጥረትን በተመለከተ እርምጃ ለመውሰድ ዝግጁ ነች፣ እየተፈጠረ ያለው ሁኔታ አሳሳቢ ነው፣ ተአማኒነት ያለውና ፈጣን የሆነ ምርጫ እንዲደረግ፣ ሁለቱም አካላት ግጭት አባባሽ ከሆነ ድርጊት እንዲታቀቡ ሲል ጥሪ ያቀረበ ሲሆን በተመሳሳይ በሶማሊያ ፖለቲካ ውስጥ ስሟ እጅግ የገነነው ትውልደ ሶማሊያ የቷ የሚስቶታ ምክር ቤት አባል ኢልሃን ኦማር በትዊተር ገጿ ላይ የፎርማጆ የስልጣን ዘመን ካበቃ አንድ አመት ተላልፎታል፣ ፎርማጆ ወደ ጎን ገለል ብሎ የተጓተተው ምርጫ ሊካሄድ ይገባል ስትል ድጋፋን ለጠቅላይ ሚኒስትር መሐመድ ሁሴን ሮብሌ አሳይታለች።
የከተማ ውስጥ የትራንስፖርት አገልግሎት በመስጠት የሚታወቀው የኡበር ኩባንያ ኬንያ ውስጥ በሞተር ብስክሌት የህዝብ ማመላለሻ አገልግሎት ሊሰጥ ማሰቡ ተሰማ። ኡበር አገልግሎቱን ለመስጠት ያሰበው ኦፒበስ ተብሎ በሚታወቀው በስዊድንና ኬንያዊ የኤሌክትሪክ ተሽከርካሪ ድርጅት ጋር በመሻረክ መሆኑ ተመልክቷል። 3000 በኤሌክትሪክ የሚሰሩ የሞተር ብስክሌቶችን ለአውሮፓ አቆጣጠር በ2020 ለማስገባት ማቀዱን የቪኦኤ ሪፖርተራችን ከናይሮቢ በላከው ዘገባ ተገልጿል። የታክሲ አገልግሎት የሚሰጡ በሚሊየን የሚቆጠሩ የሞተር ብስክሌቶችን በኤሌክትሪክ ወደሚሰሩት የማዛዋሩ ሂደት የአየር ብክለትን በከፍተኛ ደረጃ ሊቀንስ ይችላሉ ተብሏል። የዩናይትድ ስቴትስ የጤና ባለስልጣናት ለኮቪድ-19 የተጋለጡ ሰዎች በመገለል የሚቆዩበትን ጊዜ ከ10 ቀን ወደ 5 ቀን ማጠሩን አስታወቁ። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከል ማዕከል CDC ባለስልጣናት ትናንት ሰኞ በሰጡት መግለጫ ለቫይረሱ የተጋለጡ ሰዎች ራሳቸውን አግልለው ከቀዩበት 5 ቀን በኋላ የአፍና አፍንጫ መሸፈኛቸውን በማድረግ ወደ ህብረተሰቡ ተመልሰው መቀላቀል የሚችሉ መሆኑን አስታውቀዋል። የሲዲሲ ባለስልጣናት ቫይረሱ የበለጠ ተላላፊ የሚሆነው ምልክቱ ከታየበት 2 ቀናት በፊትና ምልክቱ ከሄደበት 3 ቀናት በኋላ ድረስ መሆኑን በልምድ መረጋገጡን አስታውቀዋል። ይሁን እንጂ ምክረ ሐሳቡ አስገዳጅ መመሪያ ሳይሆን ለአስተሪዎች ለክፍለ ግዛትና የአካባቢው ባለስልጣናት ተቃሚ መመሪያ እንዲሆን ታስቦ መሆኑን ተመልክቷል። ውሳኔው የመጣው ጎጂነቱ እንደከዚህ በፊቶቹ ቫይረሶች ባይሆንም የሚስፋፋበት ጊዜ እጅግ ፈጣን መሆኑ ከተነገረው የኦሚክሮን ቫይረስ ጋር የተያያዘ መሆኑን ተመልክቷል። ቫይረሱ ብዙ ሰዎችን በአጭር ጊዜ ውስጥ የሚይዝ በመሆኑ ሐኪሞችን ጨምሮ በመገለል እንዲቆዩ የሚደረጉ ሰዎች ሊበዙ እንደሚችሉም ተሰክቷል። ያ ከሆነ ደግሞ እንደ ሆስፒታል የመሳሰሉት መሰረታዊ አገልግሎት ሰጪዎች በሐኪሞች እጥረትና በህሙማን ብዛት ሊጨናነቁ ስለሚችሉ መመሪያው የወጣው ቀውስ እንዳያመጣ ከመነጨ ስጋት ጭምር መሆኑም በዘገባው ተመልክቷል። ፕሬዚደንት ጆ ባይደን በትናንትናው ዕለት የዩናይትድ ስቴትስ የመከላከያ በጀት 768.2 ቢሊዮን ዶላር እንዲሆን በሚያዘው ረቂቅ ላይ በመፈረም ህግ ሆኖ እንዲወጣ አጽድቀዋል። ህጉ እንደ አውሮፓ አቆጣጠር በ2022 ለሰራዊቱ አባላት የ2.7% የደሞዝ ጭማሪ እንዲሰጥ የሚያዝ መሆኑን ተመልክቷል። የዩናይትድ ስቴትስ መከላከያ በጀት ካለፈው አመት ጋር ሲነጻጸር የ5% ብልጫ ያለው መሆኑን ተገልጿል። የበጀት ረቂቁ በዲሞክራትና የሪፐብሊካን ህግ አውጪ ምክር ቤት አባላት ብርቱ ክርክር ሲካሄድበት የቆየ መሆኑን ተጠቅሷል። ፕሬዚደንት ባይደን ከበጀት ህጉ ጋር ተያይዞ ለሰራዊቱ አባላትና ቤተሰቦቻቸው የሚሰጠው ጥቅማ ጥቅምና የተከላጠፈ የፍትህ አገልግሎት እንዲሁም የአገሪቱን የመከላከል አቅም ታሳቢ ያደረጉ ስልጣኖችን ያጎናጸፉ ውሳኔዎች የተካተቱበት መሆኑን ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ እና ሩሲያ በሚቀጥለው ጥር ወር በኒውክሌር የጦር መሳሪያ ቁጥጥርና በሩሲያና ዩክሬን ድንበር በሰፈረው ውጥረት ሳቢያ እንደሚነጋገሩ ተገለጸ። በዋይት ሃውስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ዛሬ ለጋዜጠኞች በሰጡት ማብራሪያ ሁለቱ አገሮች የፊታችን ጥር ሁለት ተገናኝተው በደህንነት ጉዳይ እንደሚነጋገሩ ገልጸዋል። የሩሲያና የኔቶ ንግግር ጥር 4ና 5 2014 የሚካሄድ መሆኑን ተመልክቷል። ይሁን እንጂ በዩናይትድ ስቴትስና በሩሲያ ውይይት ላይ የዩክሬን ጉዳይን አስመልክቶ ለዩክሬን ነጻነትና ጥቅም ሲባል በሁለቱ አገሮች ከውሳኔ የሚደረስበት ምንም አይነት ውይይት እንደማይደረግ ቃል አቀባዩ አመልክቷል። ዩክሬንን በተመለከተ የፕሬዝደንት ባይደን አቋም ግልጽና ያልተለወጠ ነው ያሉት ቃል አቀባዩ የዩናይትድ ስቴትስ ከተባባሪዎቿ የኔቶ አባላት ጋር ተግባራዊ በሚደረግ ሁለቱ የማዕቀብና የዲፕሎማሲ መንገድ የሚፈጸም መሆኑን ተናግረዋል። ሩሲያም በአንጻሩ ኔቶ ወደ ሩሲያ ድንበርና አካባቢዋ የሚያደርገውን መስፋፋት የሚያቆም መሆኑን ዋስትና ሊሰጠኝ ይገባል የሚል አቋም መያዟም ተመልክቷል። የዩናይትድ ስቴትስ የሮማ ካቶሊካዊት ቤተክርስቲያን የቀሳውስት እጥረት እየገጠማት የመጣ በመሆኑ በርካታዎቹን ከአፍሪካ ማስመጣት መጀመሯ ተገለጸ። አሶሺየትድ ፕሬስ ትላንት እንደዘገበው ባለፉት 50 ዓመታት ውስጥ የቀሳውስቱ ቁጥር 60%፣ የሴት መነኮሳት ደግሞ በ75% መቀነሱ ተመልክቷል። እንደ አውሮፓ አቆጣጠር ከ1970 እስከ 2020 የነበረው የቀሳውስት ቁጥር 60% በመቀነሱ ወደ 3500 አጥቢያዎች ያለ ካህን እንዲቀሩ ያደረጉ መሆኑን ከጆርጅ ታውን ዩኒቨርሲቲ የተገኘው ጥናታዊ መረጃ አመልክቷል። በዚህ የተነሳም እጥረቱን ለማቃለል ቤተክርስቲያኒቱ በከፍተኛ ፍጥነት እየተስፋፋችበት ካለችበት አፍሪካ በማስመጣት በማሟላት ላይ እንደምትገኝ ተገልጿል። እንደ ናይጄሪያና ዚምባብዌ ከመሳሰሉት አገሮች የሚመጡት ቀሳውስት ቤተክርስቲያኒቱን በክህነት አስተዳዳሪነትና ጳጳስነት በማገልገል ላይ እንደሚገኙ ተዘግቧል። ለረጅም ጊዜ የቀነሰ በመጣው የቤተክርስቲያኑ አባላት ብዛትና በአስገድዶ መድፈር የተወነጀሉ በርካታ የሮማ ካቶሊካዊት ቤተክርስቲያን ካህናት ሳቢያ የተጎዳው የቤተክርስቲያኑ ስም ፈተና ሆኖ መቆየቱም በዘገባው ተመልክቷል። አፍጋኒስታን ውስጥ የሚገኙ በርካታ ሴቶች ዛሬ ማክሰኞ ባደረጉት የተቃውሞ ሰልፍ አዲሱ የአፍጋኒስታን አመራር የሆነው ታሊባን ለሴቶች የትምህርትና የሥራ ዕድል እንዲፈቅድ ጠይቀዋል። ሴቶቹ በተቃውሟቸው ያሰሟቸው ከነበሩ መፈክሮች መካከል ትምህርት ቤቶችን ለምን ዘጋችሁ የሚሉና ሥራ፣ ምግብና ትምህርት የመሳሰሉት ይገኙበታል። መንግስታትና የሰብአዊ መብት ተሟጋቾች ታሊባን ስልጣን ከተቆጣጠረበት ካለፈው ነሐሴ ጀምሮ የሴቶችን መብት እንዲያከብር ሲወተውቱ መቆየታቸው ይታወቃል። ታሊባን ከትናንት በስቲያ በሰጠው መግለጫ ሴቶች ከሌላ ሰው ጋር ካልሆኑ በቀር ብቻቸውን ከ72 ኪሎ ሜትር በላይ ርቀው እንዳይጓዙ አዟል። የታክሲ አገልግሎት ሰጪዎችም የእስላሚክ ሂጃብ ወይም ራሳቸውን ለሸፈኑ ሴቶች ብቻ እንዲሰጡ መመሪያ ማስተላለፉ ተዘግቧል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። የተከበራችሁ አድማጮች፣ ይህ ከአሜሪካ ድምጽ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 19 2014 ዓ.ም ምሽት ስርጭታችን ነው። ዝግጅቶቻችንን በሌሎች መንገዶች በቀጥታ ልትከታተሉ ትችላላችሁ። ክቡራትና ክቡራን፣ ዌብሳይታችን ላይ amharic.voanews.com ብላችሁ ትገቡ። አሁን እየተላለፈ ይገኛል። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። በዩቲዩብ በኢንስታግራም ታገኙናላችሁ። አብራችሁን ቆዩ። እስከ ምሽቱ 4 ሰዓት በርከት ያሉ ዝግጅቶች አሉን። ለበዓል ወደ አገር ቤት የጠቅላይ ሚኒስትር አብይ አህመድን ጥሪ ተከትሎ ቁጥሩ እጅግ የበዛ ኢትዮጵያዊ ወደ ኢትዮጵያ እየተጓዘ እንደሆነ እየተሰማ ነው። በዚህ የጉዞ የጥሪና የጉዞ ጉዳይ ላይ ታዲያ የተለያዩ ሐሳቦች ያላቸውን ሁለት ኢትዮጵያውያን አነጋግረናል። ቀንጨባ አድርገን እናሰማችሁ።
አገራችን ክፍል ላይ የተደረገውን ጦርነት ወይንም የተጎዱ ወገኖቻችንን በወሎ አካባቢ በተለይ በአፋር ያሉትን ሄደልን ደርሰላቸው አሳባል።
ለዚህ ተሳታፊ እንኳን እኔ ልሆን ምንም ይሁን ምንም ላለው ሂደት እይታ ያለው ሰው ከየትም የኢትዮጵያ ክፍል ይሁን ሊቃወመው ይገባል። መጀመሪያ መሆን ያለበት የተራበው ሰላማዊ ሕዝብ ምግብ መድኃኒት እንዲያገኝ ነው። መማፀን ያለበት መቃወምም ያለበት
የኮሎምበስ ኦሃዮን ኮርሶ ኮጂና የሜሪላንዱን ተስፋሁን ካሳይ ነው የሰማችኋቸው። በዚህ ምሽት ሁለቱንም ይዘናቸዋል። አሁን የዕለቱ የኢትዮጵያና የዓለም ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የሰዓቱ አብይ ርዕስ ይደመጣል። የአማራ ክልል መንግስት ሰሜን የሀገሪቱ ክፍል ውስጥ በተከሰከሰውና በቆየው ጦርነት ምክንያት ተፈናቅለው የነበሩ ወገኖችን ያስተላልፈበት የነበሩ መጠለያ ጣቢያዎችን እየዘጋ መሆኑን ዛሬ አስታውቋል። እስካሁን ድረስ ወደ 400 ሺህ የሚጠጋ ቁጥር ያላቸው የቀድሞ ተፈናቃዮችን ወደ የሰፈራቸው ወደ የቤታቸው መመለሱን የክልሉ የአደጋ መከላከልና የምግብ ዋስትና ኮሚሽን ዛሬ ገልጿል። አስቴር መስጋናው ተከታዩን ዘግባለች።
የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን የህዝብ ግንኙነት ተምሮ በሌሎች ዘኖች ከፍቷቸው የነበሩ ጣቢያዎችን መዝጋት መጀመሩን ገልጸዋል።
መጠለያ ጣቢያዎችን ነጻ ለማድረግ ዘንዘልማ አካባቢ ይኖሩ የነበሩ ተፈናቃዮችን በትናንትናው ዕለት 2221 ተፈናቃዮችን በ47 መኪና በማጓጓዝ በ10 ወረዳዎች እንዲመለሱ ተደርጓል። እንደዚሁም ሰሜን ሸዋ 2127 ተፈናቃዮች በ72 መኪና ተመላሽ እንዲሆን አድርገናል። መካነ ሰላም እንደዚሁ 17 መኪናዎችን በመጠቀም ተመላሽ አድርገናል። እንግዲህ በጥቅሉ ዘንዘልማን ጊዜያዊ መጠለያ ጣቢያ 18000 በላይ ተፈናቃይ ነበር። ይህን ተፈናቃይ ሙሉ በሙሉ በመመለስ ነጻ አድርገናል። አሁን ይሄ ጊዜያዊ መጠለያ ተዘግቷል ማለት ነው። እንደዚሁም ሞጣ የነበረ ተፈናቃይ ነበር። ሞጣንም እንደዚሁ ወደ ቀያቸው በመመለስ ነጻ አድርገናል። እንደዚሁም መካነ ሰላምም ከ1571 በላይ ተፈናቃይ ነበር። እሱን መልሰን ነጻ አድርገናል። ደብረ ብርሃን እንግዲህ 500 የማይበልጡ ተፈናቃዮች አሉ እና ደባርቅ ያለ ተፈናቃይ እንዲሁም እብናት ያሉ ጥቂት ተፈናቃዮች ሲቀሩን በስተቀር ሁሉም ተፈናቃይ የነበረባቸው ጊዜያዊ መጠለያ ጣቢያዎች ተፈናቃዩን መልሰናል። እንቀሩትን እነዚህን ተፈናቃዮች እስከገና ድረስ አጓጉዘን ወደ ቀያቸው መመለስ ነው።
ተፈናቃዮቹን መልሶ በማቋቋም ሂደት እስካሁን ከ602000 ኩንታል በላይ እህል የተጓጓዘ መሆኑንና ከ300 ሚሊዮን በላይ እርዳታ የሚጠብቅ ሰው መድረስ መቻሉን አቶ ያሱ አክለው ገልጸዋል።
በአጠቃላይ እንግዲህ እስካሁን ድረስ ከመፈናቀሉ ከተጀመረ ጊዜ ጀምሮ ማለት ነው አሸባሪው ህወሓት ቡድን ካፈናቀለው ጊዜ ጀምሮ እስካሁን 602750 ኩንታል እህል በማጓጓዝ ለ3,795,302 ህዝብ ተደራሽ ማድረግ ተችሏል። ይህ ማለት እንግዲህ ምን ደግፈን እንደምናቋቁመው 11.4 ሚሊዮን ህዝብ ነው ብያችኋለሁ። ይህንን ተደራሽ ለማድረግ በጊዜ የለም ስራዎችን በፍጥነት መስራት አለብን። ቀደም በየቀኑ የሚገቡ ኩንታል እህሎችን እየተቀስኩላችሁ ነገም ተመሳሳይ እህሎች ተደራሽ እንደሚሆኑ ለማመላከት ነው።
መልሶ በማቋቋሙ ሂደት ውስጥ በየወሩ 1.2 ሚሊዮን ኩንታል እህል እንደሚያስፈልግ ኮሚሽኑ ቀድሞ ያስጠና በመሆኑ ህዝቡ አሁንም የተለመደ ድጋፉን እንዲያደርግ ጠይቀዋል።
በቀጣይ ለድጋፍና ለመልሶ ማቋቋም ተግባሩ ማህበረሰቡ በጦርነቱ ደጀን ሆኖ ያሳየውን ተጋድሎ በመልሶ ማቋቋም መርገም አለበት። በመርገምም ማህበረሰባችን ከዚህ ችግር አሻግረን ራሳቸውን አመርተው ራሳቸውን ይችላሉ ችግሩን ይሻገሩ ማድረጉን ተግባር በርብርም እንሰራው በኮሚሽን እና በራሴ ስማደራለሁ።
በአማራ ክልል የህወሓት ታጣቂዎች በወረራ ይዟቸው በቆዩና አሁን ነጻ በወጡ አካባቢዎች ያሉ 11 ሚሊዮን 400 ሺህ በላይ ሰው አስቸኳይ የምግብ እርዳታ እንደሚያስፈልገው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ሰሞኑን በተደጋጋሚ ማሳወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ተከታዩ ዘገባም ዛው አማራ ክልል ውስጥ ያቆየናል። በሰሜኑ አካባቢ የህወሓት ታጣቂዎች ወደ አማራ ክልል መዝለቅና የጦርነቱን መስፋፋት ተከትሎ ተቋርጦ የነበረው የመማር ማስተማር ሂደት በደሴና በኦሮሞ ብሔረሰብ ዞን መጀመሩን የአካባቢዎቹ ባለስልጣናት አስታውቀዋል። ስራ የጀመሩት ታጣቂዎቹ መመገቢያ ማረፊያና የመሳሪያ መከማቻ አድርገዋቸው እንደነበረ የተነገረና የወደሙና የተዘረፉ የተባሉ 350 ትምህርት ቤቶች ናቸው። መስፍን አራጌ ከሁሉም አካባቢዎች የሰውና የባለስልጣናቱን አስተያየቶች አሰባስቧል። በተከታዩ ዝግጅት አካቶታል።
የህዋት ኃይሎች ወደ ደሴ ከተማ መግባታቸውን ተከትሎ ጉዳት ከደረሰባቸው ተቃዋማት ዋነኞቹ ትምህርት ቤት መሆናቸውን የከተማ አስተዳደሩ ትምህርት መምሪያ ኃላፊ ኢያሱ ዘውዴ ገለጹት። እንደ መምሪያ ኃላፊው የትምህርት ተቋማቱ የህዋት ኃይሎች ማረፊያና የጦር መሳሪያ ማሰባሰቢያ ከመሆኑ ባሻገር በውስጡ የሚገኙ ግብዓቶቹ ለውድመትና ለዘረፋ ተዳርገዋል።
በተለይ ጁንታው አልሞ ካጠቃቸው ተቋማት መካከል ትምህርት ቤቶች ናቸው። በዚህ መሰረት የትምህርት ቤቶችን ማንኛውንም ንብረት ባስከፊ ሁኔታ ነው አውድሞና ገርፎ ይሄደው። በተለይ ላቦራቶሪዎችን፣ የአይሲቲ ማዕከላትን፣ ቤተ መጻሕፍትን እንደዚሁም ሌሎች ከቢሮ ጀምሮ አንድም ለታሪክ የማይቆይ ያደረገበት ሁኔታ ነው ያለው። ይህ በጣም በሚያሳዝን ሁኔታ ነው ውድመት ያስከተለው። ከወይዘሮ ስህን ትምህርት ቤት ጀምሮ የነበሩ የላቦራቶሪ የኢኩፕመንቶች፣ ኬሚካሎች እንደዚሁም መጽሐፍቶች ነው ታሪክ እንዳይኖር አድርጎ እያየቆዘምን ጊዜ እንዲወስድ አድርጎ ነው የትምህርት ተቋማት በአጭር ጊዜ ውስጥ ወደ መማር ማስተማሩ ተግባር እንዳይመለሱ የማድረግ ስራዎች ናቸው ሰርቶ የወጣውን።
ጠላቶቻችን ሲሉ የጠሯቸው አካላት በፈጸሙ ውድመት ተስፋ ሳይቆርጡ እንደ አዲስ የመነሳሳት መንፈስ በመምህራንና በተማሪ ቤተሰቦች ዘንድ ተፈጥሯል የሚሉት መምሪያ ኃላፊው የውስጥ አደረጃጀቱ ባይሟላ እንኳ ያለውን አቅም አሟጦ በመጠቀምና በመዋዋስ ትምህርት ተጀምሯል ብለዋል።
የነሱን ዓላማ እናከሽፈው እኛ አንገሳ እንደፋ ተስፋ ሳንቆርጥ ሳንቆዝም ባለን ሪሶርስ ልጆቻችን የመምህራኖቻችን ስለልብናል መመለስ አለብን። ይህንን በማድረግ ነው የነሱን ሴራ እናከሽፈው በማለት ነው እንግዲህ ባለን ሁኔታዎች ድንጋም ላይ ተቀምጠው ልጆቻችንን እናስተምራለን ብለው ኮሚቴ በመሆናቸው መምህራን ግቢያቸውን አጽድተው እና ሁሉን ነገር ሬዲ አድርገው ባለን ሪሶርስ ላይ ነው ከቾክ ጀምሮ ከትምህርት ቤት እያቀያየርን ነው ስራ የጀመርነው። ይህንን በማድረግ ባለፈው ሳምንት ከ13 እስከ 15 37 ትምህርት ቤቶች የመማር ማስተማሩ ስራ ጀምረው ነበር። በዚህ ሳምንት ደግሞ በ18 ሁሉም የመንግስትም የግልም ትምህርት ቤቶች ጀምረዋል።
አቶ ኢያሱ በየትምህርት ቤቶቹ የደረሰውን ዘረፋ ውድመት የሚያጣራ ግብረ ኃይል መቋቋሙንም ጠቁመዋል። ለመንግስት ለረጂ ድርጅቶች ለባለሀብቶች በየትምህርት ቤቶቹ ተምረው በውጭ ሀገራት ለሚኖሩ የአካባቢው ነዋሪዎች ባስተላለፉት ጥሪም ትምህርት ቤቶቹን መልሶ በማቋቋም የበኩላቸውን እንዲያበረክቱ ጠይቀዋል። የህወሓት ኃይሎች ወደ አካባቢው ዘልቀው መግባታቸውን ተከትሎ የትምህርት ዘመኑ ጊዜ በመራዘሙ የትምህርት ወቅቱን ለማካካስ የተለያዩ አማራጮች መቀመጣቸውን ያስረዱት
ክልሉ ካላንደር አዘጋጅቶ ልኳል። ቅዳሜ የትምህርት ቀን እንዲሆን ወስኗል። ወጣ ያሉ ደግሞ እንደ 8ኛና እንደ 12ኛ ክፍል ያሉት እሁድንም የማጠናከሪያ ትምህርት እንዲሰጥ አቅጣጫ አስቀምጧል። ከዚህ ባለፈ ሐምሌ የረፍት ቀን ሳይሆን የትምህርት ቀን እንዲሆን ነው ካላንደሩ ላይ አዘጋጅቶ የላከው። በዚሁ መሰረት ይህንን አዘጋጅተው መምህራን የቀንና የሳምንት ፕላን እያዘጋጁ በጥንካሬ እንዲሰሩ ነው የተነጋገርነው።
የጦር መሳሪያ ሲከማችበት በነበረ ቦታ ላይ ትምህርት በፍጥነት መጀመሩ ስጋት የፈጠረባቸው ወላጆች ግን መኖራቸው አልቀረም። የመምሪያ ኃላፊው በበኩላቸው አጠራጣሪ ቦታዎች ላይ በመከላከያ ኃይሎች የታገዘ ፍተሻ አስከማድረግ የደረሰ ተግባር መከናወኑን ጠቅሰዋል።
ህብረተሰቡን ባሳተፈ መልኩ ግቢው እንዲጸዳ ነው ያረጋግጠው። የሚጠራጠሯቸውን የነሱ ማደሪያ የነበሩትን ተፈረውባቸው የነበሩትን አንዳንድ ቦታዎች በመከላከያ እንዲፈተሹ አድርገናል። የተለያዩ ተጠላጣይ የሚተኮሱ ነገሮች እንዳይኖሩና ተማሪዎች ላይ መምህራን ላይ ጉዳት እንዳያደርሱ በሚል ይሄን አስፈጥሻናል። ከዛ ባለፈው ጽዳቱን ደግሞ ያው ሌሎች ህብረተሰቡም እንዲሳተፍ ነው ያደረግነው።
የህዋት ኃይሎች እንደገቡ አባቷ በሞት የተለዩባትና በዳውዶ ትምህርት ቤት የ8ኛ ክፍል ተማሪ መሆኗን የገለጸች ታዳጊ የትምህርት መጀመሩ ከሀዘኗ እንድትጽናና እንዳደረጋት ተናግራለች።
ህዋት ገብቶ እንደነበረ በጣም የሚያስጨንቅና የሚያስፈራ ጊዜ ነበረ። እንዲሁም ደግሞ አባቴን በመኪና አደጋ አጥቻለሁ። በዛ ላይ ትምህርታችንን አቋርጠን ነበረ። ቢሆንም ከሞላ ጎደል ደግሞ አሁን ትምህርት ጀምረናል። ሀዘኑም እንዳለ ቢሆን ፈንስ ደግሞ በትምህርት በመጀመሩ ደስተኛ ነኝ። ወንበር ያን ያክል የለም፣ ግን ቢሆንም አንድ ወንበር ላይ 4-5 ተማሪ በመቀመጥ ነው ትምህርት የምንማረው።
በሆጤ አጠቃላይ ሁለተኛ ደረጃ እና መስተናዶ ትምህርት ቤት መምህር የሆኑት ሰለሞን በዛብህ ትምህርት እንዲጀመር መደረጉ የተሰበረውን ስነ ልቦና መጠገኛ የነበረውን አንድነት ማጠናከሪያ አጋጣሚ ነው ብለውታል። በተመሳሳይ ዜና የኦሮሞ ብሔረሰብ ዞን ተቋርጦ የነበረውን የመማር ማስተማር ሂደት ማስቀጠሉን አረጋግጧል። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን እንዳስታወቁት ከትናንት ጀምሮ በዞኑ በሚገኙ ሁሉም ትምህርት ቤቶች ትምህርት ተጀምሯል።
ሁሉም ትምህርት ቤቶች ባላቸው ግብዓት ልክ ትምህርት እንዲጀምሩ አድርገናል። ባለፈው ሳምንት ጀምሮ ጽዳትና የተሰባበሩ ወንበሮችን የመጠገን ስራ ተሰርቶ ሰኞ በዞኑ ያሉ ትምህርት ቤቶች በሙሉ ትምህርት ጀምረዋል።
በሌላ ዜና ጉዳት የደረሰባቸው የጤና ተቋማት መሰረታዊ የጤና አገልግሎት መስጠት መጀመራቸውን አረጋግጠዋል።
ከሚሴ ሆስፒታል፣ ከሚሴ ጤና ጣቢያ፣ ባቲ ሆስፒታል ብዙ ሪፈር የሚመጣባቸውና አገልግሎት የሚሰጡ ስለሆኑ በተለያየ መልኩ የሚመጡ ግብዓት ሰዎች ድጋፎችን መነሻ ለነሱ ቅድሚያ በመስጠት የጤና አገልግሎት በተለይ እናቶችና ህጻናት የወሊድ አገልግሎት በአጠቃላይ እነዚህ ኢመርጀንሲ የሆኑ ጉዳዮችን ፈጥነው ወደ ስራ እንዲገቡ የማድረግ ስራ ሰርተናል። የዞኑ መንግስት ሰራተኛ ሙሉ በሙሉ ባለው አቅም ወደ ስራ እንዲገባ አድርገን አገልግሎት የመስጠት ስራ አስጀምረናል።
በአዲስ አመራሮች የተደራጀው የኦሮሞ ብሔረሰብ መሰረታዊ አገልግሎቶችን እንዲጀምሩ በማድረግ ዞኑን ወደ ቀድሞ ሰላሙ ለመመለስ ጥረት እያደረገ መሆኑን ሳይጠቁሙ አላለፉም።
በእርግጠኝነትም አሁን ያለው የዞን አመራር ከሚሴን የወሎ ዩነታን ባህሪዋን ይዛ እንድትቀጥል በአጠቃላይ የሰላም ቀጠና አድርገን ልማት ብቻ የሚጀመርባት ዞን ለማድረግ አቅደን እየሰራን ነው። በእርግጠኝነትም ደግሞ ይደግፈናል። ለዚህ መሳካት ክልሉ የክልል አመራር ተቀምጦ እየደገፈን ነው ያለው፣ ፌዴራል አመራር እየደገፈን ነው ያለው፣ ኮማንድ ፖስት እየደገፈን ነው ያለው።
በትምህርት በጤናና በተለያዩ ተቋማት ዘረፋና ውድመት ክስ የሚቀርብበት ህወሓት በተደጋጋሚ ድርጊቱን አለመፈጸሙን ሲያስተባብል ቆይቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን ለዘገባው። የተከበራችሁ አድማጮች ከአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ሐይቅ ከተማ ውስጥ በትንሹ 48 ሲቪሎች በህወሓት ታጣቂዎች መገደላቸውን የከተማይቱ አስተዳደር አስታውቋል። በሲቪሎችና በሲቪል ተቋማት ላይ ታጣቂዎቻቸው ጥቃት እንደማይፈጽሙ ቀደም ሲል መስፍን እንደገለጸው የህወሓት መሪዎች በተደጋጋሚ ሲገልጹ ይሰማል። በቅርቡም እንደዚሁ ባወጡት መግለጫ ተናግረው ነበር። የሐይቅ ከተማ ነዋሪዎችንና አስተዳደሩን በቅርቡ እዚያ ተገኝቶ የነበረ ጊዜ ያነጋገረው ኬኔዲ አባተ አጠር ያለ ዘገባ አዘጋጅቷል። ይህ ዘገባ ከኬኔዲ የደቡብ ወሎና የሰሜን ሸዋ የቅርብ ጊዜ ጉዞ ተከታታይ ዘገባዎች አንዱ ነው። አዳምጡት።
የህወሓት ኃይሎች በደቡብ ወሎ ዞን ሐይቅ ከተማ በቆዩባቸው ጊዜያት በጦርነቱ ተሳትፎ የሌላቸው በርካታ ንጹሃን ሰዎች ስለመገደላቸው የተለያዩ የከተማው ነዋሪዎች ይገልጻሉ። ባለቤታቸውን በህወሓት ታጣቂዎች ማጣታቸውን የተናገሩት ወይዘሮ ኤልሳ ኃይሉ ከከተማዋ ነዋሪዎች መካከል ናቸው። ወይዘሮ ኤልሳ በከተማ አስተዳደሩ መስሪያ ቤት በጽዳትና ተላላኪነት ይሰሩ ነበር ያሏቸውን ባለቤታቸው አቶ ግርማ መኮንንን የህወሓት ታጣቂዎች መኖሪያ ቤታቸው ሄደው እንደገደሏቸው ነው የገለጹት።
የገደሉት በሰዓቱ መጥተው ፈትሸውት ነበረ። ተፈተሹት በኋላ ያው አላወቃቸውም መሰለኝ። ያው እነሱም ሆናቸው ሲያቅ ከቤት ወጣ ብሎ ያው ሄዳለሁ ሲል ነው አሯሩጠው የገደሉት። በሰደፉ ብዙ ሰዓት እንትን ካል ከመቱት በኋላ ከዛ በኋላ ያው ተኩሰው ነው የመቱት። በጣም ከምንም በላይ በጣም ከባድ ሀዘን ነው የተሰማኝ።
Oh, my God.
በባለቤታቸው ገቢ ይተዳደሩ የነበሩት ወይዘሮ ኤልሳ አሁን ላይ ከአራት አመት ልጃቸው ጋር ለችግር መጋለጣቸውንም ይናገራሉ።
ና ያው ጻልሽ ተቶብኝ ነው ሄዴ ብዙ ችግር አለ ያው ቤት ውስጥ ብዙ ነገር አለ በሱን የቤት ነበርኩ ምንም ነገር አንቀሳቀሱ ያው በሱ እንቅስቀሴ ነበር ምኖር ያው ባዶ ቤት ነኝ ማለት ነው ያለው ያለው
ሌላዋ የሃይቅ ከተማ ነዋሪ የ65 አመቷ ወይዘሮ አስናቁ ነጋሽ ደግሞ ብቸኛ ልጃቸው አሽብር ጌታውን በህዋት ታጣቂዎች ከተመታ ከቀናት በኋላ ህይወቱ ማለፉን ተናግረዋል።
ሮቀ ወጣን ተቤታችን አርብጧስ ሲመጣ ነው መጥቶ እሱ ላይያቸው ንብረቶችም ብሎ ሲመጣ በመንገድ ላይ ያው መጥቶኛል። ሃይቅ ነው እኛ ያህል ነው ስለዚህ ማርያም ዘብር ሃይቅ ከተማው ድረስ ነው ቀቀዋ ነው ተመለስነው ርቀን ማልሐርን ያው እሱ አርብ ተቀድሞ ይመጣል እኔ አሁን ነው የመጣሁት መንገድ ላይ መጥቶኛል። ያስኩትን 2800 ብር ይዤ ነበር በፊት ያንንም ወሰዱብኝ ሁለት ጂንስ ሱሪ ጂንሱን ወሰዱብኝ ቆዳ ጫማ ያወሰዱብኝ መታወቂያ ያወሰዱብኝ እኔንም እጄንና እግሬን መጥቶኝ አለኝ። የተመታው ዝክንዱ ላይ ዝክንዱ ፈነደች እዚህ ላይ የተመታው በብትሩ ነው የመቱኝ ብሎኛል። ከዛ ሲበሳጭ ደግሞ ቢሄድ ፍየሎቹ ሶስት ፍየሎች ታርጆ አገኛቸው እኔም በመጣያው ወዲያው ተከታይ ይበዛ ፍየሎቹም ታርጆ እዛው ደጃፉ ቆዳቸውን አገኘሁት። ያው ለአስር ቀን ይሃል ከረመ ልክ በተመታ በ11 ቀኑ ሞታ።
የህመም ስሜት ሲሰማው ለማሳከም እንኳን በወቅቱ ህክምና ባለመኖሩ ጧሪያቸው የነበረውን ብቸኛ ልጃቸውን መርዳት እንዳልቻሉ የሚገልጹት ወይዘሮ አስናቁ አሁን በባዶ ቤት ብቻቸውን ህይወትን ለመምራት ተገደዋል።
እሱ ብቻ ነው የነበረው ልጅ?
አይ እሱ ብቻ ነው እሱን ቀበርኩ እሱ ብቻ ነበር። አሁንም ብቻዬን ቁጭ አልኩኛ ምን ይደረግ ሆን ያለው ብቻዬን ነው መተዳደሪያ ያው ገጠር መሬት አለኝ እሱ ነው ወስተዛሬ የሚያሰው እሱ ነው ያው አሁንም ያረሰው አለ ጤፍ ነው ታጨዲ ሌላ ለወዲህ ብዙ የማንገ እሱ ያቀር ባለቤቱ አልቀሰን ማላዋጥን ማጥቶ።
በሃይቅ ከተማ የአምሮ ህሙማንም የጥቃት ኢላማ ስለመሆናቸው አስተያየት ሰጪዎች ይገልጻሉ። አስተያየታቸውን ከሰጡን ግለሰቦች መካከል የሆኑት አቶ መሐመድ ይመር የአምሮ ህመምተኛ የሆኑ ወንድማቸው በህዋት ኃይሎች እንደተገደሉ ተናግረዋል።
የተገደለው ያው ዝብሻናቁ አካባቢ ነው ያው አይምሮውን በጣም ህመምተኛ ነው። አይምሮውንተኛ ስለሆነ ያው ሳቸው ያው በዚህ ታክቲክ ዝም ብሎ ህመምተኛ መስለው ብዙ ነገር ያደረጉ እንደነበረ እንደሳቸውን የተበሳቸው ለከና ያዩት ይመታም መስሏቸዋል። ያው መጨረሻ ላይ ገደል ነው ብለው አሉ ዛው ጎረቤት ገደል ነው አሉ አሉ። አንዲት ታገኝ የምትባለው ሴት ዛው ሱቅ ያላት አለች አሁን እሷ ናት እንደዚህ ያለችው። አሁን አይ ህመምተኛ እኮ ነው ለምን ገደላችሁት ብለው አሉ። አይ እንደው በኋላ ባላ ህመምተኛ መሆኑን ታየንኮ በኋላ ምን ነው ባላረግ ነው ብለናል አሉ አሉ። ያው ብናይ ሞቶ ነው ያገኘነው በስንት ወቅቱ ያው መኪናም ገል ላይ ነበር የተቀበረው ከዛ አንስተን እንደገና ሌላ ቦታ ላይ ቀበረ።
ተገደሉ ያሏቸው የአምሮ ህመምተኛ ወንድማቸው ህክምና አድርገው ያውቁ እንደሆነና የሐኪም ማስረጃ እንዳላቸው ጠይቀናቸው አቶ መሐመድ ይህን ምላሽ ሰጥተውናል።
ህክምና አው አርጌ የአምሮ ህመምተኛ ነርቡ ተዛብቷል አሉ። ሙክር ያለው ብዙ ታግል ያለው የማይሆን ሆነ ያው እኔም ደሞ ሲበዛሬ በነገ ያው ደሞ ተላለሁም ተገላለሁኝ በህክምና ተገላለሁ እንዲያልኩኝ እንዲያለ ያው ለዚህ ደረጃ ደረሰ። ያኪም ማስረጃ ያው ወረቀቱ ነበር ጠፍቶ ነው ጥለውት እቤት የተባለ መረጃ የተባለሽ ሁላ ምን ዝርዝር ነው ያደረጉት ጥለውታል። አራት ሙከት ነው የኔን እንኳን ቤት የበሉት መረጃ ቤት ግብር ወረቀት ድረስ አልቀረም እንጂ ያኪም መረጃ ነበር የልጁ።
በሃይቅ ከተማ በሚገኘው መስጂድ ኤልፋታ ደጅ ላይ ለረጅም ጊዜ መኖሪያዋን ያደረገች አንዲት የአምሮ ህመምተኛም መገደሏን የመስጂዱ ጥበቃ ሼህ መሐመድ አህመድ ገልጻሉ።
ዘይደባ ሰር ትባላለች። ቁንጭላቷ ነው በሽታዋ አምሮ በሽታ አለባት። አልጋ ነገ ሰርተውላታል። እዛች ዝም ብላ ዋለችበት ሁላ እዛች ትገባለች። ዘመዶች አሏት እዚህ ሄጂ ተባራሪ መታሻል ብዬ አንድ ወታደረኛ ይዟ ተወኛ ናተባክ ተዋት አልኩት። እሱ ትዟት አይደል እንደገና እነዚህኞቹ መጥቷት በቀብል ወርቃለች። ገጠር ነበር የምትኖረው። በመሐከለ መሞ የጠናባ ጊዜ መጥታ ዘወደች። ቤተሰብ አባረራት ተወደቀች። ከዛ ስትትል ያው አጋጣሚ መጣች።
እናም ምናልባትም ውጊያ እየተደረገ መሆኑን እንኳን በቅጡ ያልተረዳቸው የአእምሮ ህመምተኛዋ ወትሮውን ምሽት በመታረፍበት ፍራሿ ላይ አፈር ተመልሶባት እስከወዲያኛው ሸልባለች። በዚሁ በሃይቅ ከተማ አባትና ሴት ልጃቸውን ጨምሮ አራት ንጹሃን ከአንድ ቤት ውስጥ መገደላቸውን ከዚህ ቀደም መዘገባችን ይታወሳል። በከተማዋ ለሞትና ለአካል ጉዳት የተዳረጉ ንጹሃን ሰዎች ምን ያክል እንደሆኑ የጠየቅናቸው የሃይቅ ከተማ አስተዳደር ምክትል ከንቲባ አቶ መስዑድ አበራ ተከታዩን ምላሽ ሰጥተውናል።
48 አካባቢ ንጹሃኖች እንደተገደሉ ነው ያለን መረጃ። በሂደት ደግሞ ሰው ወደ አካባቢው እየተመለሰ ያለበት ሁኔታ ስላለ ኢቭን ቤት ለቤት ስናስስ በሙቶም የምናገኘው አካል አለ ተሰውቶ ሲቪሊያኖች ማለት ነው። በዛልክ በሂደት ቁጥሩን ይጨምራል የሚል ግምት አለኝ። ከዛ ባለፈ ግን በርካታ ወንድሞቻችን ቆስለዋል፣ አካል ጉዳተኛ ሆነዋል። በዚሁ የጥፋት ኃይል እህቶቻችንም ያው በቁጥር ይሄን ያክል ነው ባልልህም ተደፍረዋል።
ከዚህ ባለፈ በርካታ የመኖሪያ ቤቶች መውደማቸውንም የተመለከትን ሲሆን በህዋት ኃይሎች በብዙ ቤቶች ዘረፋ እንደተፈጸመም ነዋሪዎችና የከተማው አስተዳደር አስታውቀዋል። ይሁን እንጂ በንጹሃን ላይ ኃይሎቻቸው ፈጽመዋል በሚል የሚቀርቡትን የግድያና ሌሎች ኢሰብአዊ ድርጊቶች እንደማይቀበሉ የህዋት ባለስልጣናት ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ ሃይቅ።
አመሰግናለሁ ኬኔዲ ለዘገባው። ይቅርታ ጠይቃለሁ። ማሊ ከሩሲያ ዋግነር ከሚባል የሩሲያ ቅጥረኛ ተዋጊዎች ቡድን ታጣቂዎችን ወይም ተዋጊዎችን ታስገባለች እየተባለች ተወንጅላለች። ፈረንሳይና ሌሎች 15 የምዕራብ አውሮፓ ሀገሮች ይህንን ጉዳይ አንስተው አውግዘዋል። ማሊ ግን ከሩሲያ ጋር ያለኝ ግንኙነት የወታደራዊ ስልጣና ብቻ ነው ስትል ያስተባበለች ነው። ማሊ የሚገኙ የፈረንሳይ ወታደሮች አቅም እያጠራቸው እንዳለ፣ ፈረንሳይም ጦሯን እየቀነሰች ነው ከሳህል አውራጃ አካባቢ። በዚህ ጊዜ ውስጥ አዲሱ የሩሲያ ጦር ጣልቃ ገብነት ላይ ተንታኞች ሐሳቦቻቸውን እያካፈሉ ነው። ሪዘንበርግ አኒ ሬዘንበርግ ከባማኮ ያጠናቀረችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
የማሊ ሽግግር መንግስት በዚህ ወር መሰረት የሌለው ያለውን ክስ ክዷል። ክሱ እስላማዊ ታጣቂዎችን ለመመከት መንግስቱ አወዛጋቢውን የሩሲያ የጸጥታ ድርጅት የዋግነር ቡድንን ቀጥሯል የሚል ነው። ምዕራባውያን ሀገራትና የተባበሩት መንግስታት ድርጅት የዋግነር ቡድንን በማዕከላዊ አፍሪካ ሪፐብሊክና በሊቢያ ሰላማዊ ሰዎችን መግደልን ጨምሮ በተለያዩ የመብት ረገጣዎች ይከሱታል። አርብ ዕለት ምዕራባውያን ሀገራት ያሰሙትን ክስ የማሊ ወታደራዊ መንግስት ነጻ ማስረጃ እንዲቀርብ በመጠየቅ ሳይቀበለው ቀርቷል። ይህ ከመሆኑ አንድ ቀን በፊት ፈረንሳይና 15 ምዕራባውያን ሀገራት የዋግነር ቅጥረኛ ተዋጊዎች ስምሪት ያሉትን እንቅስቃሴ አውግዘዋል። በጋራ መግለጫቸው ላይ የሽግግር መንግስቱ የራሱን ጦርና ህዝብ ከመደገፍ ይልቅ ወትሮውንም የተመናመነውን የህዝብ ገንዘብ ቅጥረኛ ተዋጊዎችን ለመቅጠር መዋሉ እንዳሳዘናቸው ገልጸዋል። መግለጫው ለዋግነር ቡድን ዘመቻ የቁሳቁስ ድጋፍ ያደርጋል ሲል የወቀሰውን የሩሲያ መንግስት ኃላፊነት በተሞላበት መልኩ እንዲንቀሳቀስ ጥሪ አቅርቧል። ሞስኮ የቀረበባትን ክስ አትቀበልም። የማሊ መንግስት የሩሲያ የጦር አሰልጣኞች ያላቸው አካላት በሀገሪቱ ውስጥ እንዳሉ አምነዋል። በዚህ ያሉት የሀገሪቱን መከላከያና ደህንነት ኃይሎች የስምሪት አቅም ለማጠናከር እንደሆነም ተናግረዋል። አሊ ቱንካራ መቀመጫውን ባማኮ ላይ ባደረገው የሳህል የጸጥታና ስትራቴጂ ጥናት ማዕከል ኃላፊ ናቸው። እሳቸው የሩሲያ ኃይሎች በሀገሪቱ መገኘታቸው ዓላማው የጦር ስልጠና መስጠት ይሁን ቅጥር ነፍሰ ገዳይነት ለመናገር ከባድ መሆኑን ያወሳሉ። ይሁንና ከፊት ለፊት ውጊያ ይልቅ ድጋፍ መስጠት ላይ የሚያነጣጥር ኃላፊነት ሳይኖራቸው እንደማይቀር ይጠቁማሉ።
ሰፑር ፐርሜት አላርሜ ማሊየን ደረምፖርት ዲስ ቪክቶር ሱር ለኒሚ።
ይሄ በእነሱ ድጋፍ የማሊ ጦር በጠላት ላይ ድል እንዲቀዳጅ ያደርገዋል። ከፈረንሳይ ጦር ጋር ይህን ማድረግ አልተቻለም። ሁለተኛው እድል ደግሞ ጽንፈኞችን ድል ካደረገ በኋላ የማሊ መንግስት ራሱን ህጋዊ ለማድረግ ይቻለዋል። ፕሬዚደንት ኬታ ተገደው ስልጣን ለቀቁት የሀገሪቱ የጸጥታና የደህንነት ሁኔታ መጥፎ ስለነበረ ነው ያሉት አሊ ቱንካራ። የማሊ የቀድሞው ፕሬዚደንት ኢብራሂም ባባካር ኬታ በጎርጎሳውያኑ 2020 ዓ.ም ላይ ነበረ በኮሎኔል አስሚ ጎይታ በተመራ መፈንቅለ መንግስት ከስልጣናቸው ተወገዱት። ከዚያ በፊት የሀገሪቱ ጸጥታ ሁኔታ መዳከሙን መንስኤ ያደረገ ህዝባዊ ተቃውሞ በርትቶ ነበረ። ጎይታ ግዛዊ መንግስቱን ከስልጣን ያስወገደ ሌላ መፈንቅለ መንግስት በግንቦት ወር አድርጓል። በ2022 የጎርጎሳውያኑ ዘመን ምርጫ ለማካሄድ ቃል ገብቷል። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ የማሊ መንግስት ምርጫ እንዲያከናውን ግፊት ሲያሳድር ሰንብቷል። ኢኮዋስ ያልተረጋገጡ ዘገባዎች ወታደራዊ መንግስቱ ቅጥረኛ ተዋጊዎች ቡድን ጋር ንግግር መጀመሩን ካስታወቁ በኋላ በህዳር ወር ላይ የዋግነር ቡድን ወደ ማሊ ገብቷል የሚለው ጉዳይ እንዳሳሰበው አስታውቋል። ባማኮ በነበረው ህዝባዊ ተቃውሞ ሰልፍ ላይ የፈረንሳይ ጦር ማሊን ለቆ እንዲወጣ ተጠይቋል። አንዳንድ ሰልፈኞች የሩሲያ ጦር ጣልቃ እንዲገባ ሲጠይቁም ተሰምተዋል። የፈረንሳይ ጦር በጎርጎሳውያኑ 2013 ዓ.ም ማሊ ከገባ ጀምሮ ህዝባዊ አስተያየት ከድጋፍ ይልቅ ወደ ሰፊ ተቃውሞ እያመዘነ ሄዷል። የፈረንሳይ ጦር የባርካን ኃይሎችን ከሳሊ ቀጠና ለማስወገድ የከፈታቸውን ዘመቻዎች ቀስ በቀስ ቀንሷል። ከአንድ ይዞታው በስተቀር ከሁሉም የሰሜን ማሊ ስፍራዎች ጦሩ ለቋል። ጦሩ የማሊ ኃይሎች የራሳቸውን ጸጥታ በተመለከተ መሪነቱን ለመረከብ ዝግጁ ናቸው ሲልም ተናግረዋል። ተንታኞች ግን የፈረንሳይ ጦር መልቀቅ አንድ ውጤቱ ሌላ ጋር ማስፈለጉ መሆኑን ይናገራሉ። ባባካር ሳሊፍ ትራውሬ አፍሪካ ግሎብ የተሰኘው መቀመጫውን ባማኮ ያደረገ የልማትና የጸጥታ አማካሪ ተቋም ኃላፊ ናቸው።
Cette coopération va beaucoup être avantageuse.
ቁሳቁሶችን በማቅረብ ረገድ ከሩሲያ ጋር የሚደረግ ኦፊሳላዊ ትብብር ለማሊ ጦር በእጅጉ ጥቅም አለው። ሌሎች የአፍሪካ ሀገሮች በተለይ የመካከለኛው አፍሪካ ሪፐብሊክ ፈረንሳይ የጦር መሳሪያዎችን በማቅረብ ረገድ ፍትሃዊነት ይጎድላታል በሚል ደምድመዋል። እኒያ ሀገራት መሳሪያ በጠየቁ ቁጥር ወይ ማዕቀብ አሊያ ደግሞ ሌላ እነዚህን መሳሪያዎች ከማግኘት የሚከለክል ሳንካ ይገጥማል። ሩሲያ ግን ካላንዳች ችግር እነዚህን መሳሪያዎች ማቅረብ ትችላለች። የማሊ ፍላጎትም ይሄው ነው ያሉት። በመስከረም ወር ማሊ ከሩሲያ የተገዙ 4 የጦር ሄሊኮፕተሮችና ሌሎች መሳሪያዎችን ተረክባለች። የማሊ ሽግግር መንግስት ያርብለት መግለጫ የሩሲያ የጦር አሰልጣኞች በማሊ ስለሚሰሩት ስራ አላብራራም። በጉዳዩ ላይ አስተያየት እንዲሰጡ የተጠየቁት ቃል አቀባይም ጥያቄዎችን ከመመለስ አልያም ደግሞ ለሀገሪቱ የውጭ ጉዳይ ሚኒስቴር ለማስተላለፍ አልቻሉም።
አመሰግናለሁ ሀብታሙንና አኒ ሪዘንበርግን። ክቡራትና ክቡራን አድማጮች፣ ተመልካቾች፣ የዌብና የማህበራዊ መገናኛ ተከታዮቻችን ለዜናና ለዜናው ትንታኔ የተያዘው ክፍለ ጊዜ በዚሁ ተጠናቀቀ። ከዚህ ከመደበኛ ስርጭታችን በተጨማሪ በ19ና በ22 ሜትር ባንድ በ19ና በ25 ሜትር ባንድ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል መጠሪያ የሚተላለፍላችሁን ስርጭታችንንም እንድትከታተሉ እንጋብዛለን። ከሁለት ሰዓት ተኩል እስከ 3 ሰዓት በኦሮምኛ፣ ከ3 ሰዓት እስከ 4 ሰዓት በዚህ አሁን እየተከታተላችሁ ባላችሁት በአማርኛ ክፍለ ጊዜ፣ እንዲሁም ከ4 ሰዓት እስከ 4 ሰዓት ተኩል በትግርኛ፣ በቴሌቪዥን፣ በራዲዮ፣ በራዲዮ በቴሌቪዥን በሁሉም የመገናኛ ዘዴዎች ላይ እንገኛለን። ተከታተሉን። እንዲሁም ሐሳቦቻችሁን ማጋራት ከፈለጋችሁ ከኛ ጋር በመደበኛው የስልክ ቁጥራችን 202 205 9942 ቁጥሩን እንዳላሳስትባችሁ ነው። በውስጥ መስመር 14 በተዘዋዋሪ የስልክ መስመራችን እንድትደውሉልን እንጠይቃለን። በተቀመጠው መመሪያ መሰረት ሐሳቦቻችሁን ማኖር ትችላላችሁ። እንዲሁም በኢሜይል ሐሳባችሁን ለማካፈል የምትመርጡ ደግሞ horn@voanews.com ብላችሁ ብትልኩልንም ይደርሰናል። በማህበራዊ መገናኛ ገጾቻችን ላይም ሐሳቦቻችሁን እንደተለመደው ማንሸራሸር ትችላላችሁ። ፌስቡክ ላይ አለን፣ ኢንስታግራም፣ በትዊተር እንደዚሁ እንገኛለን። ዩቲዩብ ላይም አለን። በፌስቡክ ላይቭ ስርጭቶቻችንን በቀጥታ ማዳመጥ ይቻላል። እንዲሁም ዌብሳይታችን ላይ amharic.voanews.com ላይም እንዲሁ ታገኙናላችሁ። የምሽቱ ስርጭት ፕሮዲውሰር ኤልያስ አስማረ ነው። የስቱዲዮ ቴክኒሻን አልሳንቶስ ነው። የቪዲዮና የምስል አቀናባሪው ወይም ቴክኒሻኑ ራብ ማክሊን ነው። ቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። ያቀናበሩ በየምሽቱ የምትከታተሏቸውን የቪዲዮ ፕሮግራሞች የሚያቀርቡልን የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እኔም እያስተናገድኳችሁ ያለሁት ሰለሞን አባተ ነኝ። አብራችሁን ቆዩ። አሁን ከምሽቱ 3 ሰዓት ከ44 ደቂቃ ሆኗል። አዲስ አበባ ላይ እስከ 4 ሰዓት ድረስ ከቀሪ ዝግጅቶቻችን ጋር አለን። ጠቅላይ ሚኒስትር አብይ አህመድ ለመጪዎቹ በዓላት ኢትዮጵያውያንና ትውልደ ኢትዮጵያ ወደ ሀገር ቤት እንዲገቡ ጥሪ ካስተላለፉ በኋላ ቁጥሩ የበዛ ትውልደ ኢትዮጵያ ከየዓለም ክፍል ወደ ኢትዮጵያ እየተጓዘ እንደሆነ እየተሰማ ነው። ሪፖርተሮቻችን ኢትዮጵያ ውስጥ ያሉ እንደዚሁም በዩናይትድ ስቴትስ የተለያዩ አካባቢዎች የሚገኙ ዘጋቢዎቻችን ዋሽንግተን ዲሲም ላይ ኢትዮጵያ የገቡትን ለመሄድ ያሰቡትን ያላሰቡትንም ጭምር እያነጋገርን ነው ያለነው። ደረጀ ደስታ ሁለቱን አነጋግሯል። አንድ ከኮሎምበስ ኦሃዮ፣ አንድ ከሜሪላንድ ሚሉትን ስማቸው ይዟቸው ይቀርባል። አሁን
በኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ወይዘሮ ብርቱካን አያና ታህሳስ 5 የሰጡትን መግለጫ ጠቅሶ የዜና አገልግሎት እንደዘገበው ባለፈው 3 ዓመታት ውስጥ ከዳያስፖራው ወደ 9 ቢሊዮን ዶላር የሚገመት ገንዘብ ወደ አገር ውስጥ በሐዋላ መግባቱን ገልጸዋል። ይህ በመጣኔ ሀብቱ ላይ የሚኖረውን ድርሻ በመገንዘብ ዳያስፖራው የበለጠ ተሳታፊ የሚሆንበትን ሁኔታ ለማመቻቸት ጭምር የ1 ሚሊዮን ኢትዮጵያውያን ተጓዦች ለመጪው የኢትዮጵያውያን ገና በዓል ወደ ኢትዮጵያ እንዲገቡ መንግስት ጥሪ ማቅረቡ ይታወቃል። ይህን ጥሪ ለማስተባበር በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሚመራ ብሔራዊ ኮሚቴ መቋቋሙን ተመልክተዋል። የኢትዮጵያ ንግድ ባንክ ሥራ አስፈጻሚ አቶ አቤሳኖ ኢትዮጵያውያኑ በቆይታቸው ሆቴሎችን ጨምሮ የተለያዩ አገልግሎቶችን ከያሉበት ሆነው በድረገጽ ሊያገኙባቸው የሚችሉባቸው መድረኮች መመቻቸቱንና ከባንኩም ጋር ደንበኝነት መፍጠር ለሚፈልጉ ባንኩ ዝግጁ ማድረጉን አስታውቀዋል። በዚህ ጥሪ ወደ ኢትዮጵያ እየተዘጋጁ ካሉ ተጓዦች መካከል በኮሎምበስ ኦሃዮ ነዋሪ የሆኑት አቶ ኮርሶ ኮጂ አንዱ ናቸው። ዩናይትድ ስቴትስ ውስጥ ከ20 አመታት በላይ መኖራቸውን የገለጹት ኮርሶ አብራዋቸው የሚሄዱ ጓደኞች እንዳሏቸው ይገልጻሉ። ለምን መሄድ እንዳለባቸው ሲገልጹ ይህን ብለዋል።
ጥሪው ማክበር የፈለግንበት ምክንያት በዌስተርን ወይንም በአሜሪካኖች ወይንም በአውሮፓኖች እየተደረገብን ያለ ተጽዕኖ ትክክል ስላልሆነና አገራችን ውስጥ ችግር እንዳለ አገራችን ያላችሁ አሜሪካኖች ዜጎች በሙሉ ውጡ፣ ችግር አለ፣ ጦርነት አለ ይያሉን ስለነበረ አለመኖሩ ለማሳየትና ከዶክተር አብይ ጥሪ በማክበር አገራችን ሰላም ሆኖ ለማሳየት ነው መሄድ የምንፈልገው።
ትኬቱን በተፈቀደው የ30% ቅናሽ መግዛታቸውን አቶ ኮርሶ ተናግረዋል። እሳቸው የገዙበትን ዋጋ ሲገልጹ ይህን ብለዋል።
ያ ቲኬት በአሁኑ ሰዓት በጣም ብዙ ሰዎች ወደ ኢትዮጵያ ከመግባታቸው የተነሳ በጣም ውድ ዋጋ ነው ያለው። ግን ከ1800 እስከ 1900 ነው። ግን በተደረገው 30% ዲስካውንት እስከ 1200 ዝቅ ብሏል። በዛ ዋጋ ነው እኔም የገዛሁት።
የትግራይ ተወላጅና የዚያ ህዝብ ክፋይ መሆናቸውን የገለጹት የሜሪላንድ ነዋሪ አቶ ተስፋውን ካሳይ ደግሞ የትግራይ ህዝብ በኤርትራ ጦር በአማራ ታጣቂዎች ሚሊሻና ፋኖች ተዘርፎ የሚበላ የሚቀመስ የሌለው መሆኑን በመግለጽ ስለ ጥሪው ይህን ይላሉ።
ተዘርፎ የሚበላ የሚቀመስ የሌለበት የዓለም ማህበረሰብ ማሱ ነው። ምግብ መድኃኒት ይግባ አናስገባም እያለ መንግስት የራሴ መንግስት የሚለውን መንግስት እና የተለያዩ የኢትዮጵያ ተቋማት ለዚህ ተባባሪ ሆኖ እንዲሞት የተፈረደበት ህዝብ የዛ ህዝብ ከፋይ ነኝ እና ይሄ ዝም ብሎ ለስሙላ ጥሪ ሁሉን ያላማከለ የሀገሪቱ ህዝብ ሙሉእነት የማያካትት በጣም እንደ አጸያፊ ወይም ደግሞ ትክክለኛ ያልሆነ መሆኑን ነው የሚገባኝ።
እንኳን እኔ ሌላውም ተሳታፊ መሆን አይገባውም ይላሉ አቶ ተስፋሁን።
ለዚህ ተሳታፊ እንኳን እኔ ልሆን ምንም ይሁን ምንም ላለው ሂደት እይታ ያለው ሰው ከየትም የኢትዮጵያ ክፍል ይሁን ሊቃወመው ይገባል። መጀመሪያ መሆን ያለበት የተራበው ሰላማዊ ህዝብ ምግብ መድኃኒት እንዲያገኝ ነው መማጸን ያለበት መቃወምም ያለበት።
የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጡት የጋራ ሪፖርት ጥሰቱ የተፈጸመው በአንድ ወገን ብቻ ሳይሆን በሁሉም ወገኖች መሆኑን አስታውቀዋል። በአፋርና በአማራ ክልል በህዋት ኃይሎች ተፈጽመዋል ስለተባሉት ዝርፊያና ጥሰቶች መግለጫዎች ወጥተዋል። አቶ ተስፋሁን ከአዲስ አበባ ጀምሮ በተለያዩ የኢትዮጵያ ከተሞች የሚገኙ የትግራይ ተወላጆች ከሥራ ተባረው ተሰብስበው በየእስር ቤቱ እየታገሩ ባለበት ሰዓት ይህ ጥሪ ቧልት ነው ብለዋል። አክለውም
እና በጣም ምን ያክል በሁሉም የትግራይ ተወላጅ የፈለገውን ዜግነት ይኖረው አሜሪካውም የአውስትራሊያውም ካናዳውም ሊሆን ይችላል ህመም ላይ ነው ያለው። ይሄ ህመም ሁሉም ኢትዮጵያዊ የኔ ህመም ብሎ ለዚህ ህዝብ አብሮ መቆም የሚገባበት ሰዓት አሁን ድግስ ተደርጎ የዓለም ህዝብ ምን ይላል? እና በዚህ ምክንያት አላስበውም። አዋቂ ለሆነ አርቆ ለሚያስብ ሌላ ኢትዮጵያዊን እንማጽነው እንጠይቀው ይሄ ነው ስለሆነ ይልቁንስ ሊያሻግረን የሚችል ሌላ እሳቤ ሌላ የሰላም የውይይት ቀጣይ ደግሞ ኢትዮጵያም እንደ ኢትዮጵያ እንዴት ብላ ከዚህ ችግር ወጣ ማህበረሰቡ እንዴት አይነት ግንኙነት ኖሮ የበለጸገ ሪጅን ሰላም የሰፈነበት ሪጅን እንዲሆን በጥልቀት ማሰብ የሚገባበት ሰዓት ነው እንጂ አሁን እዛም እዚህ ኢንተርናሊ ዲስፕሌስድ ሆኖ በረሃብ አለንጋ ከቤቱ ወጥቶ መግቢያ ባጣበት ሰዓት ገና በዓል ብሎ ድግስ ነውር ነው።
ባለፈው ዝግጅታችን ያነጋገርናቸው አዘጋጆችም ሆነ አቶ ኮርሶ ኮጂ ወደ ኢትዮጵያ የሚሄዱት በአፋርና አማራ ክልል በጦርነቱ ለተጎዱ ወገኖች እርዳታቸውን ለመለገስና አጋርነታቸውን ለመግለጽ መሆኑን ያስረዳሉ። አቶ ኮርሶ የጉዞ ዝግጅታቸውን እንደሚከተለው ይገልጹታል።
አኛ እኔ አሁን እንደኔ በኩል ማለት ነው ያዘጋጀዋቸው ኤክስ ተጨማሪ ሻንጣዎች አሉ። የተጨማሪ ሻንጣዎች ውስጥ ብዙ መድኃኒቶች አሉ፣ ተጨማሪ አልባሳቶች አሉ፣ ማስኮች አሉ። ይሄንን በራሴ ወጪ ከቨር በማድረግ ይዤ ለመሄድ አስቤያለሁ። በተጨማሪ ደግሞ መንግስት አንድ ኤክስትራ ሻንጣ ይፈቀድላቸዋል የሚል ነገር አለ። ያን እስከ ምን ያህል ተግባራዊ እንደሆነ ቼክ ያደረኩኝ ነው። ያም ከተገኘ ብዙ ሌሎች ጓደኞቼንም አስተባብሬ ይሄንን ያደረኩኝ ያለው ይዘን እንገባለን። በሰሜኑ አገራችን ክፍል ላይ የተደረገውን ጦርነት ወይንም የተጎዱ ወገኖቻችንን በወሎ አካባቢ በተለይ በአፋር ያሉትን ሄደን ልንደርስላቸው ሐሳብ አለን።
ጠቅላይ ሚኒስትር አብይ አህመድ ትናንት ሰኞ ወደ አገር ቤት ለመጡ የዳያስፖራ ማህበረሰብ አባላት ባስተላለፉት መልእክታቸው የተጎዱ አካባቢዎችን እንድትጎበኙ፣ ወገናችሁን እንድታንጹና እንድትደግፉ አደራላለሁ። አሸባሪው ህወሓት በወገናችን ላይ ያደረሰውን ልክ የሌለው ግፍና መከራ በአይናችሁ አይታችሁ አይኔን ግንባር ያርገው ላለው ዓለም እንድትገልጡ ላሳስባችሁ እወዳለሁ። አንዳንድ ተቋማት ባዘጋጇቸው መርሃ ግብሮችም ላይ ተሳተፉ። የቱሪስት መዳረሻዎችንም ጎብኙ። የልማት ስራዎቻችንንም ተመልከቱ ብለዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ አንዳንድ አገሮች ዜጎቻቸው ኢትዮጵያን ለቀው እንዲወጡ ይወተውቱ የነበረበት ጊዜ ቢኖርም ወደ ኢትዮጵያ ለመሄድ የተዘጋጁት አቶ ኮርሶ ኮጂ ግን ይህ ሐሰት መሆኑን ለማረጋገጥ የሚሄዱ መሆኑን ይገልጻሉ። የዚህ ጉዞ ተሳታፊ እንዳይሆኑ ስለሚቀሰቀሱትም ሰዎች ይህን ብለዋል።
ያ ሰዎች እንግዲህ የተለያየ ነገር ሊሉ ይችላሉ፣ ግን እውነታው አገራችን ሰላም ናት። አገራችን ውስጥ ብዙ ቻይ ዜጎች ዲፕሎማቶች እየኖሩ ነው ያሉት። ይሄንን ደግሞ እነዚህ የሚሉት ሰዎች ደግሞ እኛ ኢትዮጵያውያን ተባብረን ወደ ሀገራችን በመግባት ያንን በማሳየት እውነታውን መግለጽ ነው እንጂ ለምን ይሄን አላችሁ ማለት አንችልም። ምክንያቱም እነኚህ ሰዎች እየተገዙ ወይንም ደግሞ እየተታለሉ ያሉት በውጫውያን ዜጎች ወይንም ደግሞ በባንዳዎች ወይንም ኢትዮጵያን ለማጥፋት ከሚፈልጉ ወገን በማበራቸው እውነታው አይታያቸውም ወይንም ደግሞ ያወቁ ይሄንን የሚያደርጉ የኛም አገር በውጭ የተገዙ ባንዳዎች አሉ ማለት ነው።
እስካሁን ኢትዮጵያ ለገቡት ከውጭ ለመጡት የዳያስፖራ አባላት በነገው ዕለት በ አንድነት ፓርክ ዝግጅት እንደሚደረግም ተገልጿል። ለአሜሪካ ድምጽ ራዲዮ ደረጀ ደስታኒ ጤና ይስጥልኝ።
አመሰግናለሁ ደረጀ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ዛሬ ታህሳስ 19 የቁልቢ ገብርኤል ንግስ ነው። ለዚህ ንግስ ደግሞ ከተለያዩ የዓለም ክፍሎች ወደ ኢትዮጵያ የገቡትን ትውልደ ኢትዮጵያ ጨምሮ ብዙ ሰው ተገኝቷል ቁልቢ ላይ። ሪፖርተራችን አዲሱ ቸኮልም እዚያው ተገኝቶ ነበር። ወዲያውም የፈረንጁ የ2021 ዓመት እየወጣ ነውና ያለፈውን ዓመት እንዲገመግሙለት ለመጪው የሚያስቡትን እንዲነግሩት ብዙዎቹ ጠይቆ ነበር። 21 ፈታኝ ነበር ብለውታል። በ22 የተሻለ ነገር እንደሚጠብቁ ተስፋ እንደሚያደርጉ ነግረውታል። ወደዚያው ልምራችሁ።
የ2014 የቁልቢ ገብርኤል ዓመታዊ ንግስ ከመላ ሀገሪቱ በርካታ ምዕመናን በታደሙበት በሰላም ተጠናቋል። በድሬዳዋ ከተማም ሆቴሎች አልጋ ጨርሰው እንግዶችን በድንኳን እስከማሳደር ደርሰው ነበር። ለዚህ ክብረ በዓል ከመጡ ምዕመናን መካከል በውጭ ለሚኖሩ ኢትዮጵያውያን የተደረገውን ሀገራዊ ጥሪ ተቀብሎ ከጣሊያን ቱሪን እንደመጣ የነገረን አቶ በለጠ ሰሙ ጦርነቱን በአስጨናቂነት ሲያስታውሰው ይህንን ተከትሎ የህዝቡ አንድነት ስሜት ግን በአዎንታዊ ጎኑ ይጠቀሳል ይላል።
ጦርነቱ at the end of 2020 ነበረ። ሶ 2021 ሙሉ በሙሉ ጦርነት ላይ ነበረች ሀገሪቷ። ሶ ብዙ ነገሮች ስትረስፉል ነበሩ as a country። ሶ አስጨናቂ ነበረ በጣም ስፔሻሊ ደግሞ ውጭ ሀገር ስትኖር ግራውንድ ላይ ያለውን ሁኔታ ስለማታውቀው ብዙ ታስባለ ትጨነቃለ። But at the same time ደግሞ ጥሩ ጎኑ ብዬ ማስበው አገሪቷ ውስጥ እና ከአገሪቷ ውጪ የነበረው የህዝቡ መተሳሰብ መነሳሳት አንድ የመሆን ስሜት on the top of that ደግሞ the no more የሚባለው movement ተፈጥሮ international የነበረውን ጫና መቋቋም ተችሏልና ጥሩ ነገር ነው ብዬ አስባለሁኝ። አት ዘ ኢንድ ደሞ ኢትዮጵያዊነት የሚለው ስሜት ያደገበትም አመት ነው ብዬ አስባለሁ። ሶ ኦቨር ኦል ኢት ዋዝ ኖት ጉድ ኢየር።
ከጦርነቱ ባሻገርም ሌሎች ጥሩና ጥሩ ያሉ ትዝታዎች አሉት አቶ በለጠ።
ግን ጥሩ ነገር ምንድነው? ምርጫው ለምሳሌ በስኬታማነት አልቋል which is ጥሩ የሚባል ምርታ ነው በኔ እይታ። ሌላኛው ነገር ደግሞ ሁለት አዲስ ክልሎች ተፈጥረዋል። ሶ ነጻነታቸውን እና ራሳቸውን ለማስተዳደር የሚፈልጉ ሰዎች ጥያቄያቸውን በሰላማዊ መንገድ መመለስ እንደሚችል ያሳየ ነገር ነውና ጥሩ ነው ብዬ አስባለሁ። መጥፎ ሳይዱ ያው ሌላ መጥፎ ሳይድ ብዬ ማስበው መፈናቀሉ በተለያየ ሀገሪቷ ቦታዎች ላይ ያለው ድርቅ ረሃቡና ደግሞ ስፔሻሊ ደግሞ ዘመዶቻችን ናቸው ወይንም ደግሞ አላይ ናቸው ብለምናስባቸው ሀገሮች ኢንተርናሽናሊ ጫና ሲያደርጉብን ነበርና ያን እንደ መጥፎ ነገር ነው ማየው ኦር እንደ ኔጌቲቭ ሳይድ አይዋለሁ።
በአገሪቱ ሰላም እንዲሰፍን ለመጸለይ ለመጀመሪያ ጊዜ ወደ ቁልቢ መጥቻለሁ ያለችን ክብርት ያለነ የተባለች አዲስ አበባ ከተማ ነዋሪ 2021 በመጥፎ ጎኑ ነው የምታስታውሰው።
2021 በእውነት ለመናገር በጣም አስቀያሚ ጊዜ ነው ያለፈው። ሰው ተሰደዋል፣ ትምህርት ቤቶች ሩቅ የሆኑት ዩኒቨርሲቲዎች ተቋርጧል። መልካም ነገሮችም አሉ። መልካም ነገሮችም ተሰርተዋል። ለምሳሌ ምርጫ በየኢፋው ነው የተካሄደው። በጥሩ ሁኔታ ነው ያለፈው። ምንም አይነት ችግር አልተፈጠረም፣ ግርግር አልተፈጠረም። ያሳዝነው ግን እዛ ሚንገላት ያለው ህዝብ እዚህ ሚንገላት ያለው ህዝብ ያሳስባል፣ ያሳዝናል በጣም። ይሄ ነውና ለኔ ጥሩ አይደለም 2021 ያው ችግሮች የሉ ማለት አይደለም። ግን ለዚህ ሁላ ራስ የመጣበትን እግዚአብሔር ሰላም ያምጣው ነው የሚለው። የእውነት ሰላም ይመጣል። ሁለት ወንድማማቾች ነው የተቆራረፉት፣ ይታረቃሉ አምናለሁ። እሱን ነው ተስፋ ማረገው። ለዛ ጸሎት ነው የመጣሁት።
ካዳማ የመጡት አቶ አቡሌ ጋሻው የፈረንጆች 2021 የተካሄደው በሄራይ ምርጫ በበጉ ጎን ሲያስታውሱት ህዋት አስነስቶታል ያሉትን ጦርነት ደግሞ ባለታይ ጎን ነው የሚያስታውሱት።
2021 የነበረው ለኢትዮጵያ ለሀገራችን እጅግ ፈታኝና በጣም ከባድ ጊዜ ነበር የነበረው። ከዛውም ያክል በጣም ጥሩ ነገሮች ያለፉ ነገሮች ነበሩ። ያው እንደ አገር ሰላማዊ ምርጫ ተካሂዶ መንግስትም የህዝቡ የሚወደውንና የፈቀደውን የኔ ነው የሚለውን መንግስት ፈጥሯል ማለት መስጥቷል። ግን ያው ከዛም አንፃር ደግሞ የነበረው በላያችን የተሰራው ነገር እጅግ በጣም አስቀያሚ ነበር። ያ እጅግ በጣም በውስጥ የከባድ ጠባሳና ችግር እንደ ሀገር አማራ ክልል አፋር በተለያዩ ቦታዎች የወሰዱ በወሎ የወሰዱ ዳሜጆች እጅግ በጣም የሚያሳዝን ነው።
አዲስ አበባ አቅራቢያ ወለቴ ከተባለች ከተማ እንደመጡ የነገሩን አቶ ሴሳ የተባሉ ምዕመን ደግሞ የህዝቡ አንድነት መላላት በፈረንጆች 2021 ለብዙ ችግር ዳርጎናል ይላሉ።
ስሜ ሲሳይ ከዳኝ ይባላል። የመጣሁት ከወለቴ አካባቢ ነው። ቁልቢን በዓል ለማክበር እዚሁ ድሬዳዋ ተገኝቻለሁ። በዓሉም ደስ ይላል፣ ድባቡም ጥሩ ነው። ባሳለፍነው አመታቶች የሀገሪቷ ወቅታዊ ችግር የተከሰተብን ችግር የምለው ሰው በብሔርተኝነት ተከፋፍሎ ለዚህ ደርሰናል። አንድ ብንሆን ኖሮ ያንድ እንኳን አንድ ክልል አለም አንድ ሀገር አያቀተንም። ለምሳሌ ከግብጽ ጋር ግጭት ነበረብን ከዚህ በፊት ያንን በድል ተወጥተናል። ግን አሁን የክልል ችግር ላይ አንድ ብንሆን ኖሮ ሁሉም በብሔር ባይከፋፈል ኖሮ ለክልል አንድ ኢትዮጵያዊ እንደዚህ ሽንፈት አይደርስብንም ነበር። እንደዚህ ደግሞ አስተቃቂ ነገሮች አይከሰቱብንም ነበር። ግን አንድነት የሚባል ነገር ገና ይቀርናል ብዬ ነው የማስበው።
በአዲሱ 2022 ምን እንደሚጠብቁ የጠየቅናቸው አስተያየት ሰጪዎች ሰላም ላይ ያተኮረ አስተያየት ነው የሰጡን። በረከት ያለነ
ሰላም ማንንም ጣልቃ ያልገባበት ሰላም የመጀመሪያው ሰላም እንዲመለስ፣ አንድነታችን እንዲመለስ። የማንም ዘር አይደለም። እኔ ትግሬ ተወላጅ ነኝ። ሰላም ነው የምኖረው። ይኸው ትግሬ ሆኜ እየመጣሁ ነው። ምንም ያጋጠመኝ ነገር የለም። ምክንያቱ ያም አገሬ ይሄም አገሬ ነው። አንድ ነኝ። አንድ ነው ሁሉም ለኔ። ሰላም እንዲሆን እንፈልግ።
አመሰግናለሁ አዲስንም በፕሮግራሙ ላይ በዝግጅቱ ላይ አስተያየቶቻቸውን የሰጡንንም። ይህ ዝግጅታችን ይቀጥላል። ወደፊትም ሌሎችንም እያነጋገርን የተለያዩ አስተያየቶችና ዘገባዎቻችን እናቀርብላችኋለን። የዛሬ ዝግጅታችን በዚሁ ተጠናቀቀ። በመላ ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተ ነኝ ያስተናገድኳችሁ። እስካሁን ድረስ ጤና ይስጥልኝ። በደህና እምሹ። Thank you.